ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ጥር 24 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ ኦሮሚያ ክልል አንድ የቻይና ዜጋ በታጣቂዎች መገደሉን የክልሉ መንግስት አረጋገጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጠቅላይ ሚኒስትር አብይ አህመድን መግለጫ ተቃወመ። በአስቸኳይ እርምጃ እንዲደረግበትም ያስፈልገዋል ብሏል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የጅቡቲ የኢትዮጵያና የኬንያ መሪዎች የአልሸባብ ተዋጊዎች ከአጎራባቿ ሶማሊያ በማስወጣቱ ዘመቻ በመሳተፍ ለማሰስና ለመደምሰስ መስማማታቸውን ዛሬ ረቡዕ አስታውቀዋል። የመሪዎቹ ውሳኔ የመጣው የሶማሊያ ፌዴራል መንግስት በአልቃይዳ በሚደገፈው የአልሸባብ ቡድን ላይ ባለፉት ጥቂት ወራት ያደረገውን የተጠናከረ ጥቃት ተከትሎ መሆኑ ተመልክተዋል። የሶማሊያ መንግስት በዩናይትድ ስቴትስ ጦር ከሚደገፉ የሶማሊያ የጎሳ ሚሊሻና ኃይሎች ጋር በመተባበር በፌዴራሉ መንግስት ቁጥጥር ስር የነበሩ በማዕከላዊ ሶማሊያ በርካታ ከተሞችና መንደሮችን ማስመለሱን የሮይተርስ ዘገባ አመልክተዋል። የኬንያ ፕሬዝደንት ዊሊያም ሩቶ፣ የጅቡቲ ፕሬዝደንት ኢስማኤል ኦመር ጎሌና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሶማሊያው አቻቸው ፕሬዝደንት ሐሰን ሼህ ማህሙድ ጋር በመሆን አልሸባብን ለማድከም የሚወሰዱ እርምጃዎችን ለመገምገም በሶማሊያ ዋና ከተማ ሞቃዲሾ መሰብሰባቸው ተመልክተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ከ41 ዓለም አቀፍና አገር አቀፍ አጋሮች ጋር በመሆን እንደ አውሮፓ አቆጣጠር በ2023 በሱዳን ለሚገኙ 900 ሺህ ስደተኞች የሚያስፈልገውን የ500 ሚሊዮን ዶላር የገንዘብ ድጋፍ ተማጽኖ ከትናንት ማክሰኞ ጥር 23 2015 ዓ.ም ጀምሮ ይፋ ማድረጉን የመንግስታቱ ድርጅት ረዳት ቃል አቀባይ አስታውቀዋል። የተባበሩት መንግስታት ድርጅት ረዳት ቃል አቀባይ ፋራሃን ሀቅ ለሪፖርተሮች በሰጡት መግለጫቸው እርዳታው የህይወት አድን ድጋፍን ለማድረስ ያለመና እንዲሁም በሰብአዊና የልማት ተዋናዮች መካከል መሰረታዊና የተቀናጁ ግንኙነቶች እንዲኖሩ ዘላቂ መፍትሄዎችን ለማምጣት መሆኑን ተናግረዋል። ሀቅ ጨምረው ኤጀንሲው ሱዳን በአፍሪካ ሁለተኛዋ የፖለቲካ ጥገኞችን ተቀባይዋ አገር ስትሆን ከደቡብ ሱዳን፣ ኤርትራ፣ ኢትዮጵያ፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ሶሪያ፣ የመንና ከሌሎች አገሮች የመጡ ወደ 1.1 ሚሊዮን የሚሆኑ ፍልሰተኞችን ታስተናግዳለች ብለዋል። የሮማው ካቶሊክ ሊቀ ጳጳስ አቡነ ፍራንሲስ በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ለሚገኙ ቁጥራቸው ከአንድ ሚሊዮን በላይ ለተገመቱ አማኞች ዛሬ ረቡዕ ባሰሙት ንግግር ሰዎች ከማዕድን በላይ የበለጸጉ መሆናቸውን ገልጸው ለኮንጎ ዜጎችም የሰላምና የይቅርታ መልእክታቸውን አስተላልፈዋል። በኮንጎና ደቡብ ሱዳን የሚያደርጉትን የስድስት ቀናት ጉብኝታቸውን ትናንት ማክሰኞ የጀመሩት አቡነ ፍራንሲስ በአፍሪካ የግጭት መንስኤ ነው ያሉትን የስስት መርዝ ብለው የጠሩት እንዲቆም ጠይቀዋል። በተለይም የበለጸገው ዓለም ከምድር በታች ካሉት ማዕድኖች በላይ ሰዎች የተከበሩ መሆናቸውን መገንዘብ ይኖርባቸዋል ሲሉም ሊቀ ጳጳሱ አሳስበዋል። እጃችሁን ከዲሞክራቲክ ሪፐብሊክ ኮንጎ ላይ አንሱ። እጃችሁን ከአፍሪካ ላይ አንሱ። አፍሪካን ማነቃችሁን አቁሙ። አፍሪካ የማዕድን የሚዘረፍባት የምትበዘበዝ መሬት አይደለችም ያሉት ፍራንሲስ የአፍሪካ መሬቶች በአጠቃላይም ጠቅላላው የአፍሪካ አህጉር አሁን ድረስ የተለያዩ መልኮች ላሏቸው ብዝበዛዎች መጋለጣቸው አሳዛኝ ነው ሲሉም ተናግረዋል። ሊቀ ጳጳሱ ምዕመናኑና የኮንጎ ዜጎችም ዲሞክራቲክ ሪፐብሊክ ኮንጎን ለአስርት ዓመታት ሲያውኩ ለነበሩት ሁሉ ይቅርታ እንዲያደርጉና የምህረት ልብ እንዲኖራቸው አሳስበዋል። ልባችንን ከቂምና ጠላትነት ከቁጣና ከቂም በቀል ማጽዳት ምንኛ መልካም ነገር ነው ብለዋል ፍራንሲስ። የ86 ዓመቱ አቡነ ፍራንሲስ የዲሞክራቲክ ሪፐብሊክ ኮንጎ ጉብኝት እንደ አውሮፓ አቆጣጠር በ1985 አቡነ ጆን ፖል ሁለተኛ ካደረጉት ጉብኝት ቀጥሎ የመጀመሪያው መሆኑ ተነግሯል። ለሊቀ ጳጳሱ ተለይታ በተዘጋጀችው ልዩ ተሽከርካሪ ከኪንሻሳው የናዶሎ አውሮፕላን ማረፊያ የወጡትን የሮማ ካቶሊክ ቤተክርስቲያን መሪ በሺዎች የሚቆጠሩ አፍቃሪዎቻቸው የተቀበሏቸው ሲሆን ብዙዎቹም ሴቶች በአቡነ ፍራንሲስ ምስል ያጌጡ ልብሶችን ለብሰው ታይተዋል። 95 ሚሊዮን ከሚገመተው የኮንጎ ሕዝብ ቢያንስ ግማሽ ያህሉ የካቶሊክ እምነት ተከታይ መሆኑም ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ስፔን በአፍሪካ ወሰን አቅራቢያ ከሚገኙ የካነሪ ደሴቶች ባህር ላይ ተሰናክለው ከቆሙ 3 ጀልባዎች ውስጥ 171 ፍልሰተኞችን ማትረፏን አስታወቀች። የስፔን የባህር ጠረፍ ጠባቂዎች 2 ሴቶችን ጨምሮ 55 የሚሆኑትን ፍልሰተኞችን በስፔን ግሪን ካናሪያ ወደሚገኘው ወደ አርግዊንግዊንግ ደሴቶች ያጓጓዛቸው መሆኑ ተነግሯል። ሁሉም በመልካም ጤንነት ሁኔታ ላይ መሆናቸውን የቀጠናው የቀይ መስቀል ኃላፊ አንቶኒዮ ሮድሪጌዝ በሰጡት መግለጫ አስታውቀዋል። ሌሎች 2 ጀልባዎች ላይ የነበሩት 3 ህጻናትን ጨምሮ 99 ወንዶችና 14 ሴቶች የነበረበት ጀልባ ከተገኘ በኋላም ሌላኛዋ የስፔኑ የባህር ጠረፍ ጠባቂ መርከብ ከሳህራ በታች የመጡ 116 ፍልሰተኞችን ወደ ፋርቴን ቬንቱራ ደሴት ማጓጓዛ ተመልክቷል። በየዓመቱ በሺዎች የሚቆጠሩ ሰዎች የተሻለ ህይወት ፍለጋ ከሰሜን አፍሪካ ተነስተው አደገኛውን ጉዞ በማድረግ ወደ አውሮፓ ለመግባት እንደሚሞክሩ በዘገባው ተጠቅሷል። ስካለፈው ጥር ወር አጋማሽ ድረስ በድምሩ 371 ፍልሰተኞች በጀልባ የካኒሪን ደሴቶችን ማቋረጣቸው የስፔን የሀገር ውስጥ ሚኒስቴር ያወጣው መረጃ አመልክቷል። እንደ አውሮፓ አቆጣጠር በ2022 15682 ፍልሰተኞች ካነሪ ደሴቶች መድረሳቸው ሲነገር፣ ይህ ቀደም ሲል እንደ አውሮፓ አቆጣጠር 2021 ከነበረው በ29.7 ከመቶ መቀነሱም ተመልክቷል። ፓኪስታን ውስጥ በሰሜን የአገሪቱ ክፍል በሚገኝ አንድ መስጊድ ውስጥ ባለፈው ሰኞ በደረሰ የአጥፍቶ ጠፊ የቦምብ ፍንዳታ ከህንፃው ፍርስራሾች ውስጥ በሕይወት የተረፉ ሰዎችን የማፈላለጉ ሥራ መጠናቀቁን የአገሪቱ ባለሥልጣናት ዛሬ አስታወቁ። ትኩረቱ ወደ ጽዳት መዞሩን የገለጹት ባለሥልጣናት የሟቾች ቁጥርም ባለፈው ሰኞ ከተገለጸበት 42 ሰው ዛሬ ረቡዕ ወደ 101 ሰዎች ከፍ ማለቱን አስታውቀዋል። በአደጋው የቆሰሉት ሰዎች 150 እንደሚደርሱም ተነግረዋል። እስካሁን ለፍንዳታው ኃላፊነቱን የወሰደ ወገን የሌለ ሲሆን የፓኪስታኑ ታሊባን ለአሜሪካ ድምፅ የላከውን ጨምሮ ባወጣው መግለጫ በሰኞ ፍንዳታ እጁ እንደሌለበት ማስታወቁ ይታወሳል። ብሪታንያ ውስጥ የሥራ ሁኔታና የደሞዝ ክፍያን አስመልክቶ ከተነሳ ውዝግብ ጋር በተያያዘ ከግማሽ ሚሊየን በላይ የሚቆጠሩ ሠራተኞች ዛሬ የሥራ ማቆም አድማ አድርገዋል። የመንግሥት ሲቪል ሠራተኞች፣ የአውቶቡስና የባቡር ነጂዎች፣ የዩኒቨርሲቲ መምህራንና ሠራተኞች ዛሬ ረቡዕ ከሥራ ገበታቸው በመቅረት በ10 ዓመታት ውስጥ ትልቁና የተቀናጀ ነው የተባለውን የሥራ ማቆም አድማ ማድረጋቸው ተነግሯል። የሥራ ማቆም አድማው መጠነ ሰፊ የአገልግሎት መስተጓጎሎችን ያስከተለ ሲሆን በሺዎች የሚቆጠሩ ትምህርት ቤቶች መዘጋታቸው፣ የምድር ባቡር አገልግሎቶችን ማቋረጣቸውና በአውሮፕላን ማረፊያዎችም መዘግየቶች የሚጠበቁ መሆናቸው ተዘግበዋል። ለአስርት ዓመታት ምንም ለውጥ ሳያሳይ የቆየው የደሞዝ ክፍያ እየጨመረ ከመጣው የዋጋ ግሽበት ጋር የማይጣጣም መሆኑን የሚከራከሩት የሰራተኛ ማህበራት መንግስት የተሻለ ክፍያ እንዲሰጥ በመጠየቅ የሚያደርጉትን ግፊት መጨመራቸው ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ጥር 24 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፉ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደሆነው የአብይ ርዕስ ዘገባችን እንለፍ። በኢትዮጵያ የኦሮሚያ ክልል አንድ የቻይና ዜጋ በታጣቂዎች መገደሉን የክልሉ መንግስት አረጋገጠ። አንድ ቻይናዊ ግለሰብ ማንነታቸው ባልታወቁ ታጣቂዎች በጥይት መገደሉን በኢትዮጵያ የሚገኘው የቻይና ኤምባሲ ማክሰኞ ዕለት መግለጹ ይታወቃል። ስለ ጥቃቱ የጠየቅናቸው የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገብረ ጉራቻ በተፈጸመ ጥቃት አንድ ቻይናዊ መገደሉን አረጋግጠው ለጥቃቱ መንግስት በሽብርተኝነት የፈረጀውንና ሸኔ ብሎ የሚጠራውን ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለውን ታጣቂ ቡድን ተጠያቂ አድርገዋል። ከዚህ ቀደም የሚቀርቡበትን መሰል ውንጀላዎች ያስተባበለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በመንግስት ሸኔ የሚባለው ቡድን ስለ ውንጀላው እስካሁን ምላሽ አልሰጠም። ኬኔዲ አባተ ተጨማሪ አለው።
የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ጥቃቱን በተመለከተ ለአሜሪካ ድምጽ በጽሁፍ በሰጡት ምላሽ ድርጊቱን የፈጸመው አሸባሪው ሸኔ ሲሆን በዚህም አንድ ቻይናዊ ተገድሏል፣ አንድ ኢትዮጵያዊ ደግሞ በሽብር ቡድኑ ታፍኖ ተወስዷል ብለዋል። መንግስት በሽብር ቡድኑ ላይ የተጠናከረ እርምጃ መውሰዱን አጠናክሮ ቀጥሏል ሲሉም አክለዋል። ከአዲስ አበባ 160 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ስር በምትገኘው ገብረ ጉራቻ ከተማ ታጣቂዎች ባደረሱት ጥቃት 9 ቻይናውያን መጎዳታቸውንና ከመካከላቸው አንዱ ህይወቱ ማለፉን አዲስ አበባ የሚገኘው የቻይና ኤምባሲ ትናንት ማስታወቁ ይታወሳል። ኤምባሲው ትናንት ባወጣው መግለጫ ሰኞ ጥር 22 2015 ዓ.ም ምሽት በ9 የቻይና ዜጎች ላይ ጥቃት መድረሱን ገልጾ እንዳለመታደል ሆኖ ከመካከላቸው አንዱ በጥይት ተመትቶ ህይወቱ አልፏል ብሏል። ኤምባሲው ስለ ጥቃቱ ፈጻሚዎች ማንነት በመግለጫው አልጠቀሰም። የክልሉ መንግስት ግን ሸኔ ሲል የጠራውን ታጣቂ ቡድን ተጠያቂ አድርጓል። ከዚህ ቀደም የሚቀርቡበትን መሰል ወንጀላዎች ያስተባበለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን በዚህ ጉዳይ ላይ እስካሁን ያለው ነገር የለም። የቻይና ኤምባሲ በትናንቱ መግለጫው በኦሮሚያና በሌሎች ክልሎች አዋሳኝ አካባቢዎች በታጠቁ ኃይሎች ጥቃቶች፣ አፈናና ዝርፊያዎች በተደጋጋሚ ይፈጸማሉ፣ ይህም ከፍተኛ የደህንነት ስጋት የሚፈጥር ነው ብሏል። ኤምባሲው አክሎም በኢትዮጵያ የሚገኙ የቻይና ዜጎችና ተቋማት ከቸልተኝነት ርቀው ራሳቸውን ነቅተው እንዲጠብቁ፣ ጠንካራ የጸጥታ ግንዛቤ እንዲኖራቸው፣ ከፍተኛ ስጋት ካለባቸው አካባቢዎች እንዲርቁ፣ እንዲሁም ስጋት ወዳለባቸው አካባቢዎች እንዳይጓዙና እነዚህን አካባቢዎች አቋርጠው እንዳያልፉ ሲል መልእክት አስተላልፏል። በተያያዘ ባለፈው ሳምንት ማንነታቸው ያልታወቁ ታጣቂዎች በኦሮሚያ ክልል የሚገኘው የናይጄሪያው ዳንጎቴ ሲሚንቶ ፋብሪካ ሰራተኞችን ለአጭር ጊዜ አፍነው ወስደው እንደነበር ሮይተርስ ዘግቧል። ታፍነው ተወስደው የነበሩት የፋብሪካው ሰራተኞች ኋላ ላይ ምንም ጉዳት ሳይደርስባቸው መለቀቃቸውን የኩባንያው ቃል አቀባይ ሰኞ ዕለት በኢሜይል በላከው መግለጫ ማስታወቁንም ዘገባው አክሏል። ምንም እንኳን የሰሜን ኢትዮጵያው ጦርነት በሰላም ስምምነት ወደ ፍጻሜው ቢያመራም በኦሮሚያ ክልል ባሉ አንዳንድ አካባቢዎች የቀጠለው አለመረጋጋት የተለያዩ ሰብአዊ ቀውሶችን እያስከተለ መሆኑ እንደሚያሳስባቸው ዩናይትድ ስቴትስን ጨምሮ የተለያዩ አካላት መግለጻቸው ይታወቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳምንት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ካነሷቸው ነጥቦች አንዱ በኦሮሚያ ክልል እየታየ ያለው አለመረጋጋት እንዲቆም ማስቻል የሚል እንደሆነ መስሪያ ቤታቸው በወቅቱ ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም ኢትዮጵያን በሚመለከት በቅርቡ ባወጣው የሁኔታ ሪፖርት በኦሮሚያ ክልል የቀጠለው የጸጥታ ችግር በሰላማዊ ሰዎች ላይ የሚደርሰውን ጉዳትና የሰብአዊ ፍላጎቶችን እያባባሰ ነው ማለቱ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የጠቅላይ ሚኒስትር አብይ አህመድ መግለጫን ተቃወመ። አስቸኳይ የሆነ የእርምት እርምጃም ያስፈልገዋል አለ። ጠቅላይ ሚኒስትር አብይ አህመድ ትላንት ለሚኒስትሮችና ለካቢኔዎቻቸው በሰጡት የወቅታዊ ጉዳይ ማብራሪያ ላይ ቤተ ክርስቲያኒቱ ያለችበትን ሁኔታ አንስተው ሲያብራሩ ጉዳዩ ቀላል መሆኑን ጠቅሰው ሁለቱ ቡድኖች በንግግር እንዲፈቱት ጠይቀዋል። ከዚሁ ጋር በተያያዘ በዋሽንግተን ዲሲ የሚገኙ የእምነቱ አባቶችና ምዕመናን ዛሬ ሰላማዊ ሰልፍ አካሂደዋል። ሀብታሙ ስዩም ነው የተከታተለው።
ሲኖዶሱ ጠቅላይ ሚኒስትር አብይ አህመድ ትናንት ለሚኒስትሮችና ለካቢኔዎቻቸው በሰጡት የወቅታዊ ጉዳይ ማብራሪያን በተመለከተ ዛሬ አስቸኳይ ስብሰባ አድርጎ መግለጫ ወጣ ሲሆን መግለጫውን በጽሑፍ ያነበቡት የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ ዶክተር አቡነ ጴጥሮስ መንግሥት በቤተ ክርስቲያናችን የተፈጠረውን ሃይማኖታዊና ቀኖናዊ ጥሰትን በተመለከተ ቤተ ክርስቲያን የሰጠችውን ሲኖዶሳዊ ውሳኔ ሊያመጣ የሚችለውን ውጤት አቅልለው በአሁኑ ወቅት በኦርቶዶክስ ቤተ ክርስቲያን የተፈጠረው ጉዳይ በጣም ቀላል ነው በማለት ያዩበት መንገድ የሁኔታውን አሳሳቢነት ግንዛቤ ውስጥ ያስገባ አይደለም ብለዋል።
ይህ አገላለጽ በቤተ ክርስቲያን አስተምሮ ውስጥ ጣልቃ እንደ መግባትና ቤተ ክርስቲያናችንን የምታስተላልፋቸውን ሃይማኖታዊና ቀኖናዊ ውሳኔዎች ያላቸውን ውጤቶች ወደ ጎን የተወ መሆኑን ቤተ ክርስቲያን ታምናለች። በሕግ ዕውቅና የተሰጣትም ቤተ ክርስቲያንና በሕጋዊቷ ቤተ ክርስቲያን ላይ በሕገ ወጥ መንገድ የተነሱትን ሕገ ወጥ ቡድኖች በአቻ እይታ ተመልክተው ሊወያዩ ይገባል በማለት የሰጡት ማብራሪያ ሕገ ወጥነትን የሚያበረታታ ለሕጋዊ ተቋማት መንግሥት ያለበትን የመጠበቅና ዋስትና የመስጠት ኃላፊነትን ወደ ጎን ያደረገ ሕጋዊ ሰውነት ያላቸው ተቋማት በሕገ ወጥ ቡድኖች እንዲታመሱና እንዲተራመሱ ይሁንታ የሚሰጥ ሕግንና የቤተ ክርስቲያንን ጥንታዊና ታሪካዊ የሀገር ባለውለታነት ያላገናዘበ ማብራሪያ በመሆኑ ሊታረም የሚገባ መሆኑን ቅዱስ ሲኖዶስ በጽኑ ያምናል።
ጠቅላይ ሚኒስትሩ ብልጽግና ፓርቲ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድጋፍ እንደማያደርግ ተደርጎ የሚወራው ነገር ተገቢ አለመሆኑን ጠቅሰው ከዚህ ቀደም በነበሩት መንግስታት ያልተሰጡ ድጋፎች እንደተሰጡ አስታውሰዋል። ከዚህ ውስጥ ለሁለት ተከፍሎ የነበረውን ሲኖዶስ ማስታረቃቸውን፣ የቤተ ክርስቲያኗን ሕንፃ ማስመለሳቸውን ገልጸዋል።
መንግስት አጠቃላይ የሃይማኖት ተቋማትን ይደግፋል፣ ታክስ አይቀበላቸውም፣ ሱቅ ቤት ሲከፍቱ ግብር አያስገብራቸውም ብቻ ሳይሆን መሬት በነጻ በስፋት በካርታ ያቀርብላቸዋል፣ በሊዝ አይደለም። ለምንድነው ያን የሚያደርገው? ተቋማቱ ለሀገር በጣም አስፈላጊ ስለሆኑ፣ ተቋማቱ ኩት ከዘር ከፖለቲካ ከሌብነት የጸዱ ሆነው ዜጎችን በዛ መንገድ ቢያንጹ ጠቃሚ ስለሆነ፣ በአረቡ ዓለም ቸርች እንዲኖር ቀድሞ የነበረው ላሊበላ እንዲታደስ፣ የተወረሰ ሕንፃ እንዲመለስ፣ መሬት በስፋት እንዲሰጥ፣ ሁለቱ ሲኖዶሶች እንዲታረቁ፣ ሌሎች አሁንም አልዘርዝራቸውን ድጋፎች ሁሉ የኢትዮጵያ መንግስት ሲያደርግ የነበረው የተቋሙን አስፈላጊነት ከልብ ስለሚያምን አሁን ደርሶ ሰው ኦርቶዶክስን አልፈለጋችሁም አልደገፋችሁም ብሎ የፖለቲካ አጀንዳ ማድረግ አይችልም። በየትኛውም የታሪክ መዝገብ ቢያገላብጥ የብልጽግናን ያክል ሃይማኖት ተቋማት የደገፈ አብሮ የቆመ መንግስት ሊያገኝ አይችልም። የንጉሶቹ ሌላ ጉዳይ።
ሲኖዶሱ ባወጣው በዛሬ መግለጫው ለጠቅላይ ሚኒስትሩ ለዚህ አድራጎታቸው በወቅቱ በእውቅና ሽልማት አጅባ ማመስገኗን አስታውሶ በአሁኑ ሰዓት በቤተ ክርስቲያኒቱ ላይ የደረሰው ግን ከዚህ የተለየ ነው ብሎታል። ጠቅላይ ሚኒስትሩ ጉዳዩ ሃይማኖታዊ መሆኑን ሁለቱም ወገኖች በአንድ ላይ ሆነው እንዲነጋገሩ መክረው በዚህ ጉዳይ ላይ የካቢኔ አባሎቻቸው ጣልቃ እንዳይገቡ ማሳሰቢያ ሰጥተዋል።
እዚህ ያላቸው የካቢኔ አባላት አንዳችሁም በዚህ ጉዳይ እጃችሁን ማስገባት አይፈቀድላችሁም። አንዳችሁም አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንደ ተቋም ከመንግስት ጋር ተጋግዘን አንድነታችን እንጠብቃለን ካሉና መንግስት የሚያደርገው ነገር ካለ በጣም ዝግጁ ነን። በተናጠል ግን በዘር እየደወልክ በሰፈር እየደወልክ በምናምን እየደወልክ የሚደረግ ጨዋታ ኢትዮጵያን ስለማይጠቅም ስለሚጎዳን እኛም እጃችንን እንሰበስባለን። ለነሱም ማዘዝ ባንችል ምክራችን እንደ አባ ማቲያስ ሆናችሁ ትታችሁ ሰክናችሁ ተመካክራችሁ ችግራችሁ ብትፈቱ አንድ ብትሆኑ ይሻላል። አንድ ባይሆኑስ? ሁለቱም ግሩፖች ይጎዳሉ። የሚያተርፍ ግሩፕ የለም በዚህ። አብሮ ለብዙ ዘመናት የኖረ ሰው ችግሩን ተነጋግሮ ፈቶ ተጠናክሮ መቀጠል ሲገባው መነጋገር ባለመፈለግና በእልህ ቢበተን ሁለቱም ተጎጂ ነው፣ ጥቅም የለውም። ወደዛ እንዳይሄድ የእኛ ፍላጎት በምክክር በንግግር ችግራቸውን ፈተው እንዲቀጥሉ ነው። እንደ መንግስት ግን የትኛው መንግስት አድርጎ የማያውቃቸውን ድጋፎች አድርገናል። እንደ መንግስት ግን ጣልቃ ገብተን በየትኛውም ሃይማኖት ተቋም ውስጥ እንትናን መሾም አለብህ እንትናን መጣል አለብህ አንልም። እናውቃለን፣ አባቶችም ያውቃሉ። በነበሩ ሹመቶች ውስጥ መንግስት ሳያዝ የሚሾም ሰው አልነበረም። ስም ተሰጥቶ መንግስት የሚፈልጋቸው ሰዎች ይሾሙ ነበር። እኛ ሽሞት ውስጥ አንገባም። የኛ መንደር ተለየ አባትም የለም። ሁሉም አባት አባታችን ነው። በጋራ ሆኖ እንዲቀጥሉ ነው የምንፈልገው። ከዚህ ውጭ ይሄን ነገር ከኮርሱ ውጭ ከትራኩ ውጭ በጣም በማራገብ የሚወሰደው ጉዳይ አሸናፊ አልቦ ምጉት ስለሆነ ጥሩ አይደለም። ወደ ውጤትም አያመጣም። በዚህ አግባብ በሰከነ መንገድ በመከከር መታየት ነውርበት።
ሲኖዶሱ ይህ ማሳሰቢያ ተገቢ አይደለም ብሏል።
የቅዱስ ሲኖዶሱን ውሳኔና የቤተክርስቲያኒቱን ህጋዊ ሰውነት አክብረው እና የህዝብን ሰላምና ደህንነት ለማስከበር ከፍተኛ ጥረት እያደረጉ ያሉትን በየደረጃው ያሉ የመንግስት አስፈጻሚ አካላትን ኃላፊነታቸውን እንዳይወጡ የሚያደርግና በህገ መንግስቱ ለአስፈጻሚው አካል የተሰጠውን ስልጣን የሚሽር ስልጣና ስርዓት አልበኝነትን የሚያበረታታ የህግ የበላይነትን ጥያቄ ውስጥ የሚጥል አድራጎት በመሆኑ ይህ አድራጎት እንዲታረምና መንግስት በህገ መንግስቱ የተጣለበትን የህግ የበላይነትና የተቋማትን ደህንነት የማረጋጋት ህገ መንግስታዊ ኃላፊነቱን እንዲወጣ ቅዱስ ሲኖዶስ በጽኑ ያሳስባል።
ጠቅላይ ሚኒስትሩ ለሰጡት ማብራሪያ በዝርዝር ምላሽ የሰጠው የሲኖዶሱ መግለጫ መንግስት በህገ መንግስቱ የተጣለበትን ኃላፊነት በመወጣት የቤተ ክርስቲያኒቱን ተቋማዊ ልዕልና በህግ የተሰጣትን መብትና ጥቅም በማስከበር ለህገ ወጡ ድርጊት ተገቢውን እርምት በመስጠት ኃላፊነቱን እንዲወጣ ሲል ጥያቄ አቅርበዋል። ይህ የማይሆን ከሆነ ግን ከፓትርያርኩ ጀምረው ሊቃነ ጳጳሳት፣ የቤተ ክርስቲያኒቱ አገልጋይ ካህናትና ምዕመናንን ጭምር የሚሳተፉበት ሀገር አቀፍና ዓለም አቀፋዊ ሰላማዊ ሰልፍ በማካሄድ ድምፃቸውን እንደሚያሰሙ ገልጸዋል። በሌላ በኩል ዛሬ ረፋድ ላይ ጀምሮ በዋሽንግተን ዲሲና አካባቢው የሚኖሩ የኦርቶዶክስ ተዋህዶ እምነት ተከታዮች ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አከናውነዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት የተጠራው ሰልፍ አብይ አስተባባሪ ኮሚቴ በሌላ በኩል ዛሬ ረፋድ ላይ ጀምሮ በዋሽንግተን ዲሲና አካባቢው የሚኖሩ የኦርቶዶክስ ተዋህዶ እምነት ተከታዮች ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አከናውነዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት የተጠራው ሰልፍ አብይ አስተባባሪ ኮሚቴ ሊቀመንበር የሆኑት በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ሊቃናት አብርሃም ሀብተ ስላሴ ትዕይንተ ሕዝቡ የተጠራበትን ምክንያት ያስረዳሉ።
ይህ ትዕይንተ ሰልፍ የተጠራበት ዋናው ምክንያት በቤተ ክርስቲያናችን ላይ እየደረሰ ያለውን ግፍና መከራ ለኢትዮጵያውያን ብሎም ደግሞ ለአሜሪካውያን፣ ለመላው ዓለም ድምፃችንን ለማሰማት ነው።
በዚህ ሰልፍ ላይ በተስተጋቡ መፈክሮች ያላግባብ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጉዳይ ጣልቃ ገብቷል በሚል የኢትዮጵያ መንግሥት ተወግዘዋል። የአሁኑ ሰልፍ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ማብራሪያ በሰጡበት ማግስት የተደረገ ነው። ጠቅላይ ሚኒስትሩ የኢትዮጵያ መንግሥት ለቤተ ክርስቲያኒቱ የሚበጁ ተግባራትን ሲከውን መቆየቱን በወሱበት ንግግራቸው ቅሬታ ውስጥ የከተቱ ናቸው ባሏቸው ጉዳዮች ላይ ከሰጡት አስተያየት በተጨማሪ የተፈጠረው አለመግባባት በንግግር እንዲፈታ መጠየቃቸው ይታወሳል። ርዕሰ ሊቃናት አብርሃም ሀብተ ስላሴ ግን የጠቅላይ ሚኒስትሩ ማብራሪያ የቤተ ክርስቲያንን ጥያቄ የመለሰ አይደለም ይላሉ።
ለጥያቄያችን እኛ መልስ አላገኘንም። አባቶቻችን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ መንግስት ሕግ እንዲያስከብር የቤተ ክርስቲያንን መብት እንዲያስጠብቅ ብለው ጥሪ አቅርበው ነበረ። ነገር ግን ጠቅላይ ሚኒስትሩ ይህንን ኃላፊነታቸውን በመወጣት ፋንታ እንዳውም ካነጋገራቸው በቤተ ክርስቲያን ላይ የተፈጸመ ያለውን ነገር አነሳሽና ከበስተኋላ ያሉ የሚመስል ነገር ነው የተናገሩት። ሲኖዶስ አንድ ነው። ነገር ግን በአሁኑ ሰዓት ሲኖዶስን ለመክፈል ደባ የሰሩ ሊቃነ ጳጳሳት አሉ። እነሱን በሚመለከት የሾሟቸውንም 26 ኤጲስቆጶሳት በሚመለከት ቅዱስ ሲኖዶሱ እርምጃ ወስዷል። የሚገባውን ቀኖናዊ የሆነ እርምጃ ወስዷል። ስለዚህ ቅዱስ ሲኖዶስ ሊደራደር አይችልም ከነዚህ ጋር። እነዚህ አጥፊዎች ናቸው። በቤተ ክርስቲያን ሕግ መሰረት ተወግዘው ተለይተዋል። በንስሐ ከመጡ እንደገና ሊቀበሏቸው ይችላሉ አባቶቻችን። ከዚህ ውጭ ግን ጠቅላይ ሚኒስትሩ የሚያደርጉት ነገር ሁሉ ተቀባይነት የለውም። ይሄንን ነው የምንለው እኛ።
መንፈሳዊ ዝማሬዎችና ሃይማኖታዊ ማነቃቂያዎች ታክለው የተሰሙበት የዛሬው መርሃ ግብር ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገ ነበረ። ይህ የሆነበት ምክንያት ደግሞ የዩናይትድ ስቴትስ መንግስት ያለውን ተጽዕኖ ፈጣሪነት ተጠቅመው በጉዳዩ ላይ እልባት እንዲገኝ እንዲያደርግ ለማሳሰብ መሆኑን ርዕሰ ሊቃናት አብርሃም ሀብተ ሥላሴ ነግረውናል።
እኛ እዚህ የዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት ውጭው ላይ የተሰበሰብ ነው በደብዳቤ ለሚመለከታቸው ለሚስተር ሴክሬታሪ ብሊንከን እንዲሁም ለሌሎችም ለሚመለከታቸው ሁሉ ያዘጋጀነው ደብዳቤ አለ። እሱን እናቀርባለን ማለት ነው። እንዲያደርጉልን የምንፈልገው ነገር በጣም ግልጽ ነው። እንደሚታወቀው የአሜሪካ መንግስት በኢትዮጵያ መንግስት ላይ ትልቅ ተጽዕኖ አለው። ማድረግ ይችላል። ገንዘብ በመስጠትም መከልከልም፣ መሳሪያ መስጠትም መከልከልም፣ እንዲሁም ኢንተርናሽናል የሆነ ድጋፍ ማድረግም አለማድረግም የአሜሪካ መብት ነው እና እነሱ ይህንን ትልቅ የተጽዕኖ ችሎታቸውን ተጠቅመው ይህ መንግስት አደብ እንዲገዛ አመፀኞችን መደገፉን እንዲያቆም ቤተ ክርስቲያንን ማጥቃቱን እንዲያቆም በቤተ ክርስቲያን ጉዳይ ውስጥ እየገባ ችግር መፍጠሩን እንዲያቆም ምዕመናኑንም ካህናቱንም ማሳደዱን እንዲያቆም ለመጠየቅ ነው።
የዛሬው ትዕይንተ ሰልፍ የረፋድ ክንውን ከተጠናቀቀ በኋላ ከሰዓት በኋላ ደግሞ በዩናይትድ ስቴትስ የኢትዮጵያ ኤምባሲ ፊት ለፊት ሌላ የተቃውሞ ሰልፍ እንደሚደረግ ከአስተባባሪዎች ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የቤተ ክርስቲያንን ሃይማኖታዊ ሕግጋትና ቀኖና የሚያፋልስ ሊቀ ጳጳስ ወይም ኤፒስቆጶስ ከአባልነት እንደሚሰረዝ አድርገዋል ከተባሉ የኮሚቴ አባላት በጠቅላይ ሚኒስትሩም ሆነ በዛሬው የሲኖዶሱ መግለጫ ላይ ያላቸውን አስተያየት ለማካተት ያደረግነው ተደጋጋሚ ሙከራ አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። የአሜሪካ ድምጽ የአማርኛ አገልግሎት ከዋሽንግተን ዲሲ መተላለፉን ይቀጥላል። በተከታይ ዘገባችን ደግሞ ወደ ደቡብ ሱዳን ነው የምናልፈው። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም በእድሜ ትንሿ በሆነችውና ከ2 ሚሊዮን በላይ ዜጎችን ያፈናቀለውን ሁከትና ብጥብጥ ለማስቆም እየታገለች ባለችው ሀገር የመጀመሪያ ጉብኝታቸውን ለማድረግ አርብ ደቡብ ሱዳን ይገባሉ። ተከታዩ ሼላ ፎኒ ከጁባ ያደረሰችን ዘገባ ነው። የጁባ ካቶሊካዊት ቤተ ክርስቲያን መዘምራን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን በሚያደርጉት የመጀመሪያ ጉብኝታቸው ለመቀበል የጻፉትን መዝሙር ይለማመዳሉ። በዓለም ዙሪያ ያሉ ወደ 1.4 ቢሊየን የሚጠጉ ካቶሊኮች መሪ የሆኑትን የ86 ዓመቱን ሊቃነ ጳጳሳት ለመቀበል በዋና ከተማዋ ጁባም ጎዳናዎች እድሳት እየተደረገላቸውና ሕንፃዎች ቀለም እየተቀቡ ነው። ፖል ኦንጌ የደቡብ ሱዳን ፕሬዝዳንት ቢሮ ዋና አስተዳዳሪ ናቸው።
ወደ 90% የሚሆነው ስራ ተጠናቋል።
11 ሚሊዮን ከሚጠጋው የደቡብ ሱዳን ህዝብ 60% የሚሆነው ክርስቲያን ሲሆን አብዛኞቹ ካቶሊኮች ናቸው። ለጳጳሱ ጉብኝት እየተደረገ ያለውን ዝግጅት የሚመሩት አባ ሳሙኤል አቤ ናቸው።
የቅዱስ አባታችን ጉብኝት በረከት እንዲያጎናጽፈን እኛም እንደ ደቡብ ሱዳን ህዝብ ተባብረን እንደ ወንድምና እህት እንድንኖር እንፈልጋለን።
ርዕሰ ሊቃነ ጳጳሳት ፍራንሲስ እንደ አውሮፓውያን አቆጣጠር በ2011 ደቡብ ሱዳንን ነጻ እንድትወጣ ባደረጉት ዶክተር ጆን ጋራንግ መካነ መቃብር ስፍራ ባለው አደባባይ የቅዳሴ ስነ ስርዓት ያደርጋሉ ተብሎ ይጠበቃል። በተጨማሪም በሀገሪቱ ያለውን አለመረጋጋት ሸሽተው ከተሰደዱት 2 ሚሊየን የሀገር ውስጥ ተፈናቃዮች መካከል የተወሰኑትን ያገኛሉ። ከሊቃነ ጳጳሳቱ ጋር የእንግሊዝ ቤተ ክርስቲያን መሪና የስኮትላንድ ቤተ ክርስቲያን አስተዳዳሪ የሚገኙ ሲሆን የሮማን ቤተ ክርስቲያን አስተዳደር በቤተ ክርስቲያን ያልተለመደ ለሰላም የሚደረግ ጉዞ መሆኑን ገልጿል። ሊቀ ጳጳስ ጀስቲን ባዲ አራማ በደቡብ ሱዳን የሚገኘው የእንግሊዝ ቤተ ክርስቲያን ኃላፊ ናቸው።
their presence in Juba. Maybe it is a way that God is visiting us to reverse and minimize all our challenges.
ደቡብ ሱዳን ዋና ከተማ ጁባ መገኘታቸው ፈተናዎቻችንን ለመቀነስና ለመቀልበስ መሪዎቻችን እርስ በርሳቸው የመተማመን መንፈስ እንዲኖራቸው ለማስቻልና ያልተተገበሩትን የስምምነት ቀሪ ክፍሎች ተግባራዊ ለማድረግ ራሳቸውን የመስጠት መንፈስ እንዲኖራቸው የሚያደርግ ምናልባትም እግዚአብሔር እኛን የሚጎበኝበት መንገድ ሊሆን ይችላል።
ርዕሰ ሊቃነ ጳጳሳት ፍራንሲስ ደቡብ ሱዳን የሚገቡት ቫቲካን በአፍሪካ ትልቁን የካቶሊክ እምነት ተከታዮች እንዲያዘች የሚገልጻትን ዲሞክራቲክ ሪፐብሊክ ኮንጎን ከጎበኙ በኋላ ነው። ጁባን ጨምሮ የደቡብ ሱዳን ማዕከላዊ ኢኳቶሪያል ግዛት አስተዳዳሪ የሆኑት ኢማኑኤል አዲል ይህን ይላሉ።
We have informed our people to be ready to receive the Pope from
ርዕሰ ሊቃነ ጳጳሳት ከኮንጎ ዲሞክራሲያዊት ሪፐብሊክ ሲመጡ ህዝባችን ከአይሮፕላን ማረፊያ ጀምሮ እንዲቀበላቸው ነግረናል። ጳጳሱ የሚጎበኙበት 2023 ዓመተ ምህረት የሰላምና የእርቅ ዓመት እንደሚሆንም የሀገሪቱ ፕሬዝዳንት ይፋ አድርገዋል።
ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን በሚያደርጉት የሶስት ቀን ጉብኝት ከፕሬዝዳንት ሳልቫ ኪር ጋር ይገናኛሉ ተብሎ የሚጠበቅ ሲሆን ኪር በሀገሪቱ ስላለው የሰላም ጥረትና ሰብአዊ ቀውስ አስመልክቶ ለጳጳሱ ገለጻ ያደርጉላቸዋል ተብሏል። የተመጣጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሮቡ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከመላፋችን በፊት ግን አንድ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። ዝግጅቶቻችን ይቀጥላሉ። አሁን ሁለተኛው አጋማሽ ወደ መጀመሪያ አርገን ወደ ያዝነው ቅንብር ነው የምናልፈው። የትምህርት ጉዳይን ይመለከታል። መቀመጫውን ዩናይትድ ስቴትስ ሲያትል ያደረገውና በተለያዩ ቋንቋዎች የተጻፉ ከ300,000 በላይ መጽሐፍትን ለኢትዮጵያ ሕጻናት የሚያደርሰው Open Heart Big Dreams ወይም ሰፊ ልብ ትልቅ ህልም ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኝዋ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናቶቹን መጽሐፍ የተረጎመውና በጋምቤላ የሚነገሩ አፈታሪኮችን በደሃኝዋ ቋንቋ የጻፈው በሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮ ሳይንስ የተመረቀው ጄኮብ ኦሞድ ሲሆን የኢትዮጵያ ህጻናት በተለያዩ ቋንቋ የተጻፉ የኢትዮጵያ ባህልንና ታሪክን የሚያስተምሩ መጽሐፍት ማንበባቸው የበለጠ አንድነትን ያጠናክራል ይላል። ጄኮብንና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግሬያቸዋለሁ። ቀጥሎ ይቀርባል። በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በምትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከሚሰጠው መጽሐፍት ውጪ ሌላ የህፃናት መጽሐፍ አንብቦ አያውቅም። በተለይ በሱ ዕድሜ ያሉ ህፃናት ያፍ መፍቻቸው በሆነውና ደሃኝዋ በመባል የሚጠራው የአኝዋ ቋንቋ የተጻፈ የህፃናት መጽሐፍት ጭራሽ አልነበረም።
እኔ ሳድግ በአኝዋ ቋንቋ የተጻፈ መጽሐፍ የነበረው መጽሐፍ ቅዱስ ብቻ ነበር።
በዋናነት አዲስ ኪዳንና የተወሰነ የብሉይ ኪዳን ክፍል። ያ ብቻ ነው ወዳኛው ቋንቋ የተተረጎመው። አባቴ ሰባኪ ስለነበረ እኛ ቤት ብዙ የማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ መጽሐፎች ነበሩ። ከቤተሰቤ ጋር አንድ ላይ እናነብ ነበር። ስለዚህ ባፍ መፍቻ ቋንቋ የተጻፈ መጽሐፍ ነበረኝ። መጽሐፍ ቅዱስ ብቻ ነው።
ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጪ የሆኑ የህፃናት መጽሐፍትን ያነበበው የ8ኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። 10ኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ።
The library was bigger than the one that I had.
ቤተ መጽሐፍቱ ጋምቤላ ከነበረው የበለጠ ነበር። እናም ብዙ መጽሐፍት አሉ። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ። በዋናው የመማሪያ መጽሐፍታችን ላይ የማናገኘውን ወደ ቤተ መጽሐፍት ሄደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው።
በኒውሮሳይንስ የተመረቀው ጄኮብ ከስድስት ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት፣ የተማረባቸው ክፍሎችም ሆኑ የመማሪያ ቁሳቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። ኦፕን ሀርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመተባበርም የመጀመሪያዎቹን በአኝዋ ቋንቋ የተጻፉ የህፃናት መጽሐፎች ማሳተም ቻለ።
You know, they're like more pictures.
መጽሐፍቶቹን ስትመለከቻቸው ከጽሑፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው። ያም ነው በዚህ ሥራ ውስጥ እንድሳተፍና ከኔ በኋላ የሚያድጉ ልጆች እኔ የገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ።
በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊያላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህፃናትን ማንበብና መጻፍ የሚያበረታቱ፣ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350,000 በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በ7 የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ በአኝዋ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 15,000 ኮፒ አሳትሞ ጋምቤላ ለሚገኙ 60 ትምህርት ቤቶች ማከፋፈሉን ኤልኖር ትገልጻለች።
ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስላኝዋ ቋንቋ ስለማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሩናል። በጄኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሶስተኛው ከትምህርት ቤቶችና ካስተማሪዎቹም አስተያየት እየደረሰ ነው። እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህፃናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፉ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል።
ኤልኖርና ሌላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ሲሆን አላማው የኢትዮጵያን ባህልና ብዝሃነት በህፃናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች።
But our goal is to celebrate the culture and diversity of Ethiopia in its entirety.
የእኛ አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው ይላል። በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል።
ኤልኖራክላ ይህ አይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች።
ጄኮብ መጀመሪያም ቋንቋውን፣ ባህሉን በተለይም በውጭ ለተወለዱ ህጻናት ተጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ። እሱ ደግሞ ቋንቋውና አላማው ነበረው።
ከሶስት አመቷ ጀምሮ የራስዋን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 አመቷ ሌላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዲትገልጻለች።
I really loved learning about the Gambella region and the culture and people, and then I really loved
Gambella ባህልና ስለ ህዝቡ መማር በጣም ደስተኛ በሚኑሱታ ከሚኖሩ የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር ደስ ይል ነበር ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው ደድኩት ውስጤ ይቀር ታሪክ ነው
ሌላ በተለይ ባኙ አቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህፃናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች
The biggest emotion that this gives me is I feel determined
ሌሎችም የኢትዮጵያ ህፃናት መጽሐፍት እንዲያገኙ በኢትዮጵያ ውስጥ ያሉ ህፃናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንድሰማኝ አድርጎኛል
በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኙ አቋንቋ እንዲተረጎሙ ትልቁን ሚና የተጫወተው በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈውና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው
Education was not a priority for us because we don't have access to education
እናቴ አባቴ አብዛኞቹ አጎቶቼ ትምህርት ቤት አልሄዱም ምክንያቱም የምኖርባት ትንሽ መንደር ነበረች እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን ከዚያ እስከ 6 ከፍ አደረኩት በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው
ኦባላ የመጀመሪያው የአኙዋክ መጽሐፍ ታተሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል
This mean everything because through that book I was able to you know teach myself
ይሄ ልዩ ትርጉም አለው ምክንያቱም እኔ ራሴ ቋንቋውን ማንበብና መጻፍ የተማርኩበት ነው ልጄ አሁን መጽሐፍቶቹን አንስታ ከኔ ጋር ታነባለች አብረን ስናነብ እጅግ በጣም ትደሰታለች ምክንያቱም መጽሐፉ ውስጥ ራስዋን ታያለች እኔ ኢትዮጵያዊ ነኝ በመጽሐፉ ደግሞ እኔን የሚመስል ሰው ያለው
I am Ethiopian you know and I see the book that you know look like me
you could feel the excitement in their face
አንዴ ጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነብ ይሄ ለኔ ትልቅ ደስታ ፈጥሮብኛል በጣም በስሜት ተውጪ ነበር ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም
ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኙ አቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኖየርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችን መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በአመቱ መጨረሻ 1 ሚሊዮን መጽሐፍትን በመላው ኢትዮጵያ የማሰራጨት ዓላማ አለው። ዝግጅታችን እንደቀጠለ ነው። አሁን ተከታዩ የሆነው መሰናዷችን ደግሞ ሴቶችና ቤተሰብ ነው። እኛ ለኛ የወጣቶች የአይምሮ ጤና መወያያ ቡድን ከአንድ አመት በፊት በወጣት አዲስ ተቻል የተመሰረተ ነው። አዲስ ከጓደኞቿ ጋር በመሆን ቡድኑን ከመመስረቷ በፊት ከፍተኛ የሆነ የመንፈስ ጭንቀት ሱስና ራስን የማጥፋት ሙከራ ለሰባት አመታት ያክል መሰቃየቷን ተናገራለች። ከነበረችበት ችግር ከወጣች በኋላም በዚህ ስሜት ውስጥ ያሉ ወጣቶች በሳምንት አንዴ በአካል እንዲሁም በድረገጽ ተገናኝተው ስለሚሰማቸው ስሜቶች የሚመካከሩበት ቡድን ልትመሰርት ይችላልች። ኤደን ገረመው ከአዲስ ጋር ያደረገችው ቆይታ አዲስ ራስዋን ከመታስተዋውቅበት ይጀምራል።
እሺ አዲስ ተቻለ ባላለሁ የእኛ ለኛ ፒየር ሰፖርት ግሩፕ መስራችና አስተባባሪ።
እኛ ለኛ የአቻ መተጋገዣ ቡድን ወይም ደግሞ ምንድነው እሱ አላማው እንዴት ሊመሰረቻል?
እኛ ለኛ አቻ መተጋገዣ ያንቺ እንዳልሽው የተመሰረተው የዛሬ አመት ጃንዋሪ ላይ ነበረ። ያው ከመጣሁበት ካለፍኩባቸው የህይወት ጣውረዶች በመነሳት እኔ ያሳለፍኩባቸውን ነገሮች ያው ሌሎች ማለፍ የለባቸውም ካለፉም ደግሞ የሚረዳቸው የሚያሳያቸው አጠገባቸው ሆኖ ደግሞ አለውላችሁ የሚላቸው አንድ ወይ መኖር አለበት በሚል ነበረ። ሶ እኛ ለኛ አሁን ላይ አላማው ምንድነው? እንደምናውቀው ኢትዮጵያ ውስጥ የተያዙ በጣም ብዙ ወጣቶች አሉ፣ መንፈስ ጭንቀት ውስጥ ያሉ። ከማህበረሰባችን አኗኗር ወይም ደግሞ ማህበረሰባችን የሚጠብቀው ነገር በጣም ብዙ ስለሆነ ከፕሬሸር የተነሳ ስም የማጥፋት ሀሳብ የሚመጣባቸው ወይም ደግሞ በእንደዚህ አይነት ችግር ውስጥ ያሉ ወጣቶች በጣም እየበዙ ነው ያለው። እና እነዚህ አይነት ሰዎችን ቀጥታ አግኝተን ለመርዳት በማሰብ ነበር የተቋቋመው።
እስቲ አዲስ ትንሽ አንቺን እንወቅሽ። አዲስ ማናት? ምን አይነት የህይወት ተመክሮስ ነበራት? አያይዘሽ እስኪ ንገሪኝ።
እኔ ያደግኩትኝ እዚሁ አዲስ አበባ ነው። አሁን የምሰራው በአንድ የግል መስሪያ ቤት ውስጥ በኦፕሬሽን ማናጀርነት ነው የምሰራው። ትምህርት ላይም የተለያዩ ፕሮጀክቶችን ይዤ እዛ ላይ ሰራለሁኝ ያለሁት። ጥሩ የሚባል ቤተሰብ ውስጥ ባድግም ግን ማንነት ጥያቄ እንደዚሁም ደግሞ ላይፍ ፐርፐዝ ጥያቄዎች ነበሩ ማለት ነው። እኔ በባህሬ እንዴት ነበረ መሰለሽ፣ ከጓደኞቼ ጋር ወይም አጠገቤ ካሉ ሰዎች በጣም ብዙ ሰው መጥቶ ለእኔ ጭንቀቱ የሚያጋረኝ አይነት ሰው ነኝ እና ሰው ጠንካራ ነሽ ተብለሽ ማህበረሰቡ ሲያስብሽ አንቺ ምን በቃ ሁሉ ነገር የተሟላልሽ ነሽ፣ አንቺ ሳትሆኚ እንደውም እነሱ ከአንቺ ምክር የሚጠይቁ ጀግራቸው አዲስ እንደዚህ ከሆነ እንደዚህ ባረግ ምን ይሻላል ምናምን ብለው ምክርን ከአንቺ የሚጠብቁ አይነት ሰው ነበርኩኝ። እና እነሱን ኦቨርቲንግ ማድረግን ብቻ ሳይሆን መስራት ደግሞ የምፈልጋቸው ብዬ ከህፃንነቴ ያስቀመጥኳቸው ነገሮች ነበሩ እና እነሱን ለማሳካት በጣም ይጨንቀኝ ነበር። ውዎች አጣ ነበር። እነዛን ነገሮች ማሳካት ስላልቻልኩኝ በቃ እኔ አቺቭ እንዳላረኩ ፌል እንዳረኩ ራሴን ቆጥር ነበር። በዛው ጭንቀቱን መጋፈጥ ስለማልችል የተለያዩ ሱሶችን እጠቀም ነበር፣ ወይም ደግሞ እጾችን ወይም ደግሞ አልኮል መጠጦችን እጠቀም ነበረ። እነዛ ደግሞ የበዙ የተጨመረ ሲሄድ ደግሞ ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎኝ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሼ ነበረ። ከዛም አልፎ ተርፎ ያው እንግዲህ ብዙ ጊዜ ሱሳይደር አተምቶችን አድርጌ አልፍ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል። ጭንቅላትሽ በቃ ለአንድ ደቂቃ ነው የምታስቢያት ወይ ለሆነ ሰከንድ ታስቢያለሽ እና ዋይናት በቃ ለምን እንዳላረገውም ለምን አላቆመውም እዚህ ጋር ህይወቴ የሚለው ዲሲሽን ውስጥ ነው የምትገቢው። ቀጥታ ያለሽ ነገር የምታስቢው ነገር አላማሽ፣ ቤተሰቦችሽ ምናምን አይታሰብሽም። በቃ ትንሽ አንድ ደቂቃ ነች የምትፈልጊው ይሄንን ነገር ዲሳይድ ለማድረግ ወይም ለመወሰን እና መሀል ያው ብዙ ጊዜ አተምት ባረግም እንደ እግዚአብሔር ፍቃድ ሆኖ ኮምፕሊት ባለማድረግ ምክንያት ዛሬ እዚህ ላይ ቆሜ ሰዎችን ለመርዳት ደግሞ እግዚአብሔር እድሉን ሰጥቶኛል።
ያንቺ ካለፍሽ ህይወት ምን ይመስላል? ምን ያህል ጊዜ በእንደዚህ አይነት ስሜትና ሁኔታ ውስጥ አሳለፍሽ? ስትወጪስ የወጣሽበት መንገድ ምን ነበረ?
7 ዓመት አካባቢ በእንደዚህ አይነት ህይወት ውስጥ አሳልፍ ያለው። በዚህ 7 ዓመት ውስጥ ብዙ ውጣ ውረዶችን አሳልፌ ዛሬ 2 ዓመት አካባቢ ነው የእኔ ምርጫ የነበረው። በመንፈሳዊ ወይ ነበር፣ በዛ ነበር አገግሜ ወደ ራሴ ተመልሼ አሁን ያለበት የተረጋጋ ላይፍ ወይም ደግሞ ሄልዚ የሆነ ሜንታል ኮንዲሽን ውስጥ የገባሁት። እንደዚሁም ደግሞ አካባቢዎች ላይ የነበሩ ጓደኞች ለካውንስሊንግ ቬንት የምናደርግበት እንደዚህ የምናወራበት በእንደሱ አይነት ነገር አሁን ወዳለውበት ደረጃ ደርሻለሁ ማለት ነው።
እኛ ለኛ ስትጀምሪው እንዴት ነበር የጀመርሽው? በምን አይነት መልኩ ነው አገልግሎት የሚሰጠውስ?
ለኛል መጀመሪያ ስንጀምር ቦታ ነበር ማፈላለግ የጀመርነው። በመጀመሪያ ላይ ያው እኔ የራሴን ህይወት ተመክሮ ማካፈል ነበረብኝ። እሱን በተለያዩ መድረኮች ማካፈል ጀመርኩ። ከዛ በኋላ ቦታ ያስፈልገን ነበረ። እኛ ያው ዶክተሮች አይደለንም ወይም ደግሞ ሳይካትሪስቶች አይደለንም ወይም ሙያዊ ካውንስሊንግ መስጠት ባንችልም፣ ግን ባለፍንበት ኤክስፒሪየንሶች በተለያየ የኔ ጓደኞችም አሉ አብረን የመሰረት ናቸው ባለፍንበት የህይወት ወይ ውስጥ ሰዎች እንዳያልፉ እኛ ያለንላችሁ የምታልፉበትን ነገር እኛ እናውቃለን። ስለዚህ አብረን ወደ ተሻለ ህይወት አብረን መሄድ እንችላለን የሚል አላማ ይዘን እስከተነሳን ድረስ ቦታ ነበር ስንፈልግ የነበረው። ቦታው ላይ የውይይት መድረኮች ሰዎች እየመጡ የራሳቸውን በቃ ሰሚ ያጣ ሰው ጠቅላላ እየመጣ የራሱን የውስጡን የብሶቱን የሚያወራበት መድረክ ነበረ ያዘጋጀ ነው። በጣም ብዙዎቻችን ራሳችንን አውቀንበታል። በጣም ብዙዎቻችን የለንበትን ሁኔታ አይተን አይምሮ ጤናችንን ጠብቀን የተሻለ ኑሮ እንዴት መኖር እንደምንችል አንዳችን ከአንዳችን እየተማማርን ያው አንድ ዓመት አስቆጥረናል ማለት ነው።
ምን አይነት ወጣቶች ናቸው የሚመጡት? በብዛትስ አሁን እንግዲህ ከእድሜም አኳያ ሊሆን ይችላል ያለው ችግር ምንድን ነው?
እኛ ጋር አሁን ሲመጡ ዘይት የሚደረግ ለምሳሌ ያገቡ ይመጣሉ። በትዳር ላይ ያሉ ችግሮች የሚነሱበት ጊዜ ይኖራል። ያላገቡ ደግሞ በሪሌሽንሽፕ ላይ ያላቸው ችግር ሊሆን ይችላል። ሌሎቹ ደግሞ ከቤተሰብ የሚመጣባቸው የተለያየ አይነት ፕሬዥር አለ። ማህበረሰቡ የሚያሳድረው የራሱ የሆነ አለ። ማለት ትምህርት ብቻ ሳይሆን እኛ የምንፈልገውን ነገር መስራት መፈለግ፣ እንደዚህ እንደዚህ አይነት ነገሮች አሉና እሱ ላይ ነበር ሞር ዲስከስ የምናደርገው የነበረው። እነዚህ ሜን ሜን የምንላቸው እነዚህ ነበሩ።
በእንደዚህ አይነት ውይይቶች ላይ ምን ያህል ሰዎች ይታደማሉ? ባለሙያዎችስ ትጋብዛላችሁ ወይ?
ወደ 4 ወር ገደማ ይሆናል። ዶክተሮችና የጤና ባለሙያዎች የተሳተፉ አንዳንድ ብሪፊንጎች ይሰጡን ነበረ። በፊት በነበረው ግን እኛው ነበረ። እኛው እርስ በርሳችን ቶፒኮች ይመረጣሉ። እዛ ላይ ዲስከስ እያደረግን የራሳችንን የላይፍ ኤክስፒሪየንስ እኔ እንደዚህ ነበርኩኝ እኔ እንደዚህ ሆንኩት እንደዚህ ስለነበር ነው በሚል አይነት ውይይቶች ነበረ የምንሄድ የነበረው። ፌስ ቱ ፌስ ሴሽኖች ላይ እስከ 20 ሰው በአንድ ሴሽን ላይ ይካፈል ነበረ። እዛ በላይ የሚመጣ ጊዜ አለ። ከዛ በታችም የነሰ የሚካፈልበት ጊዜ ነበረ።
እንዲያውም የመፍትሄ ሀሳብ ምንድን ነው እሱ የምትጠቋቋሙት? ለምሳሌ አንድ ሰው እንደ የመጨረሻው የጭንቀት ደረጃ ላይ ደርሶ ራሴን ለማጥፋት አስባለሁ ቢል በምን አይነት መንገድ ነው የምትተጋገዙት?
አሁን የኛም ኤግዛክትሊ እንደ ፕሮብለም የምናስቀምጠው ይሄ ነበረ። ምንድን ነው እነዚህ ራስን ማጥፋት ደረጃ የደረሱ ሰዎችን እስካሁን በአንድ አመት ውስጥ አድሬስ ማድረግ አልቻልንም። ይህ ምንድን ነው? የሰው ኃይል ያስፈልገን ነበረ። አብዛኛው ጊዜ የነበር ብዙ ነገሮች ላይ ኢንጌጅ ማድረግ የነበረው ሌሎች ጓደኞችን ቢኖሩም ሁሉም በስራ ስለተጠመደ በፋሚሊ ኬስ ሁሉም ደግሞ የራሱ ስላለ የራሱን አጣቦ ተጨናንቆ ደግሞ እዚህ ላይ መርዳት አይችልም ማንም ሰው እና በዛ ምክንያት ፐርሰናሊ ከግሩፕ ዲስከሽን ውጭ እኔ ጋ ግን ሶሻል ሚዲያ ቴክስት እያደረጉ በስልክ የሚያወሩ ሌሎች የእኛ ለኛ ሜምበር ካውንስሊንግ ወይም ፋሲሊቴተሮች ጋርም እንደዚሁ እየደወሉ ፐርሰናል ካውንስሊንግ የሚወስዱ ልጆች ነበሩ። የሚሄዱበት ነገር እኛም እንዲሄድንበት ከዛ እኛ እስከወጣን ድረስ እነሱም መውጣት እንደሚችሉ ምንም ነገር ሀፕን ሲያደርግ ኢትስ ናት ኤንድ ኦፍ ዘ ወርልድ በቃ የመጨረሻ የሚባል ነገር የለም በሚል አይነት መረጋጋት ነው እስካሁን እየሄዱ ብዙ ሰዎችም ላይ መድረስ የቻል ነው ማለት ነው።
እሺ፣ በቀጣይስ ምንድን ነው እሱ ለማድረግ ያሰባችሁት?
የመጀመሪያው አዌርነስ ክሬት ማድረግ ነው። እኛ ሀሳብ ምንድን ነው? ስልጠናዎችን መስጠት እንፈልጋለን ለማህበረሰቡ፣ በየክፍለ ከተማው፣ በየወረዳው፣ በየቀበሌው፣ በየዩኒቨርሲቲዎቹ፣ በየትምህርት ቤቶቹ ስልጠናዎችን መስጠት እንፈልጋለን። አዌርነሱን ከሰጠን በኋላ በጣም ሚኒመም በሆነ ዋጋ ሰዎች ሄደው ሳይካትሪስቶችን ማግኘት የሚችሉበት ሴንተሮችን ማቋቋምና ወደዛ ማስፋፋት እንፈልጋለን።
ስ በጣም ነው የማመሰግነው ስለነበረን ቆይታ።
በእኛ ለእኛ ስምም በጣም አመሰግናለሁ። ቴንኪ
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአማርኛ ቋንቋ ስርጭታችንን ነው እየተከታተላችሁት ያላችሁት። ተከታዩ ዝግጅታችን ደግሞ አሜሪካና ሕዝቧ ነው። ኒውዮርክ ማንሃታን የሚገኘውና ትውልደ ቻይናውያን እንደሚበዙበት የሚነገርለት ቻይናታውን መንደር ዩናይትድ ስቴትስ ውስጥ ካሉት እድሜ ጠገብ የእስያ አሜሪካውያን ቀበሌዎች አንዱ ነው። አሁን ደግሞ ሰፈሩ እየተነቃቃ መሆኑ ይታያል። በማህበራዊ መገናኛው ላይ የተራቀቀው አዲሱ የእስያ አሜሪካዊ ትውልድ የቤተሰቡን የንግድ ድርጅቶችን በማስተዋወቅና ጎብኚዎችን ወደዚሁ አካባቢ በመሳብ ጥረት ተጠምዷል። ሪፖርተራችን ቲና ትሪን በዚህ ዙሪያ ያጠናቀረችውን ዘገባ ቆንጅታዬ ለዛሬ የአሜሪካና ሕዝቧ መሰናዶ እንደሚከተለው አሰናድተዋለች።
እንደ አውሮፓውያን አቆጣጠር በ2020 መጋቢት ወር ውስጥ ኒውዮርክ ከተማን ኮቪድ-19 አብዝቶ አጥቅቷት እንደነበረ የሚዘነጋ አይደለም። የማንሃተን ቻይናታውን ነዋሪዎችን ደግሞ ወረርሽኙ ድርብ ጉዳት ይዞባቸው ነበር የመጣው። ማህበረሰቡ የተጎዳው ኮቪድ የወትሮውን አኗኗርና እንቅስቃሴ ስላስተጓጎለ ብቻ ሳይሆን ተከትሎት የመጣው ዘረኝነትና የውጭ ሀገር ሰው ጠልነትም ከፋ ሲል በሚሰነዘርበት ጥቃትም ጭምር ተጎድተው ነበርና። እናም አብዛኛው የውጭ ሀገር ተወላጅ የሆነው ይህ ማህበረሰብ እጅግ ከባድ ጊዜ ነበር ያሳለፈው። ይሁንና በማህበረሰባቸውና በባህላቸው ኩራት ይበልጡን እየተሰማቸው የመጡ አሜሪካ የተወለዱ የዚህ ማህበረሰብ አባላት እና ልጆቻቸው አዲስ ንቅናቄ ይዘው ብቅ ብለዋል። በማህበራዊ መገናኛው በመጠቀም ይህንኑ መልእክት በማስተላለፍ ላይ ናቸው። አሊስ ሊዩ ቻይናታውን የሚገኝ ግራንድ ቲ ኤንድ ኢምፖርትስ የተባለ መደብር ባለቤት ነች። እንዲህ ስትል ታስረዳለች።
ቻይናታውን የሚገኘው የግራንድ ቲ ኤንድ ኢምፖርትስ መደብር ባለቤት ነኝ። ቤተሰባችን ውስጥ ከትውልድ ወደ ትውልድ እየተላለፈ ያለ የንግድ ድርጅት ነው። በተለይም ሻይ ቁጠልና የቡድሃ ቅርጻቅርጽና ባህላዊ ቁሶችንም እናቀርባለን።
የአሊስ ሊዮ አባት ይህንን መደብር የከፈቱት ከ17 ዓመታት በፊት ነበር። አባቷ ኑሯቸውን አሜሪካ ካደረጉ ወዲህ ለመጀመሪያ ጊዜ ወደ ትውልድ ሀገራቸው ወደ ቻይና በሄዱበት ጊዜ ሀሳቡ መጥቶላቸው መደብሩን እንደከፈቱ ታስታውሳለች።
ለረዥም ጊዜ አነጋግረዋቸዋል። የማያውቋቸውን ጓደኞቻቸውን አግኝተው ሻይ እየጠጡ አብረው ጊዜ አሳለፉ። ያን ጊዜ ታዲያ ሻይ ሁሉ ሰው በየቤቱ እንዲሁ የሚጠጣው ነገር ሳይሆን የሆነ ባህላዊ ስርዓት እየሆነ መምጣቱን አስተዋሉ። ከዚያም ይህን ነገር አሜሪካ ወስጄ ማስተዋወቅ አለብኝ የሚለው ሀሳብ መጣላቸው።
ከውጭ ለሚመለከተው ሻይ መጠጣት በቻይናውያን ባህል አዲስ ነገር ሳይሆን የቆየ የተለመደ ነገር ተደርጎ ሊታይ ይችላል ትላለች ሊዩ።
በተለመዱት የቻይና ምግብ ቤቶች ውስጥ በጣም እርካሽ የሆነ ውሃ ውሃ የሚል ሻይ አፍልተው በነጻ ይሰጣሉ።
የአሊስ ሊዩ አባት ግን ይህንን ቀይረው የሻይን ስርዓት ሊያስተዋውቁ ተነሱ። አሊስንና ሌላዋን ሴት ልጃቸውን እንዲተባበሯቸውም አደረጉ።
ማህበረሰባችን ውስጥ ለአንድ ጉዳይ መዋጮ መሰብሰቢያ መርሃ ግብር ሲኖር ወይም ደግሞ የምረጡኝ ዘመቻ ካለ፣ በትምህርት ቤት ወይም ደግሞ ጎዳና ላይ አንድ ዝግጅት ካለ የቻይና ባህላዊ የሻይ ስነ ስርዓትን እናሳያለን።
ባለፉት 2 ዓመታት የኮቪድ-19 ወረርሽኝ ከተባባሰው እስያዊ ጠል ጥቃት ጋር ተዳምሮ ቻይናውያን የአነስተኛ ንግድ ባለቤቶች እጅግ አዳጋች ጊዜ ነው ያሳለፉት። እዚህ ላይ ነው ማህበራዊ መገናኛ በደንብ ተጠቃሚ የሆነው ትውልድ ለማህበረሰቡ የደረሰው።
Before the pandemic, we basically did not have a social media presence, and then since then, we've had to make sure.
ከወረርሽኙ በፊት ማህበራዊ መገናኛ ላይ አንታወቅም ነበር። ከዚያ ወዲህ ግን የልፕና ኢንስታግራም ላይ መውጣት ጀመርን። ይህንን ለማድረግ ታዲያ የወጣቱ ትውልድ እገዛ የግድ አስፈላጊ ነበር። ምክንያቱም ወላጆቻችን ማህበራዊ መገናኛን የማይጠቀሙት እንግሊዘኛውም ሆነ የቴክኖሎጂ እውቀት ስለሚቸግራቸው ብቻ ነበር።
ሊዩ ታዲያ ብቻዋን አይደለችም። በቅርብ ዓመታት በእርሷ ዕድሜ ያሉ ሌሎችም የማህበረሰቡ አባላት ቻይናውያንን ማበልጸግና ማስተዋወቅ ላይ ትኩረታቸውን ያደረጉ በርካታ የበጎ አድራጎት ድርጅቶችን አቋቁመው እየሰሩ ነው። ገና ብዙ መስራት አለብን ትላለች አለስ።
እዚህ ሰፈራችን የተሳሰረበትን ጠብቀው የሚያቆዩ ጠንካራ ባህላዊና የንግድ ተቋማት ከሌሉን በቀላሉ ሊፈራረስብን ይችላል።
እርሷ እንደምትለው ይህ የኢኮኖሚ ህልውናዋ ጉዳይ ብቻ አይደለም፣ ከመጣችበት ማህበረሰብ ጋር የሚያስተሳስራት መሰረቷም ጭምር እንጂ።
የማውቃቸው በእኔ እድሜ ያሉ ብዙ እስያዊ አሜሪካውያን፣ ቻይናዊ አሜሪካውያን አሉ። አግብተው ቤት ሲይዙ እጅግ ባህላዊ የሆነ የሻይ ስርዓት መጋበዝ አይችሉም። አዝናለሁ። በቃ ዝም ብለው የትም በየምግብ ቤቱ እንደሚደረገው የሆነውን አይነት ሻይ በቴርሞስ አቅርበው እየቀዱ መስጠት ይለምዳሉ። ምክንያቱም ለዚያ ባህላዊ ስርዓት የሚያስፈልገው እቃ በሰርግ ስጦታ ስለማይመጣላቸው ነዋ።
አሊስ ሊዩ ትቀጥላለች።
ነጮች ባልሆኑ ማህበረሰቦች ውስጥ ትናንሽ የንግድ ድርጅቶች ለማህበረሰቡ ያላቸው አስተዋጽኦ በሚሸጡት እቃ ወይም ደግሞ በሚያቀርቡት አገልግሎት አይወሰንም። ባህላዊ ትውፊቶችንም ያስተምራሉ።
አስከትላም ጥንታዊ ባህሎቻችን እንዳይጠፉ የምንጠብቅበት አዳዲስ ዘዴዎችን መፈለግ ግድ ይላል ብላለች አሊስ ሊዩ።
አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም ደግሞ በየሳምንቱ በሚቀርቡ መሰናዶቻችን ላይ ቢካተቱ የምትሏቸውን ሀሳቦች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ ትዊተር ሃሽታግ ቪኦኤ አምሃሪክ እንዲሁም በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ብላችሁ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በተመሳሳይ ዝግጅቶች እንገናኛለን። ሰላም፣ ደህና ደሩ።